ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ዛሬ በኢትዮጵያ በክርስትና እምነት ተከታዮች ዘንድ የጥምቀት በዓል ተከብሮ ውሏል።
በዓሉን እያከበራችሁ ላላችሁ አድማጮቻችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። የበዓሉን አከባበር አስመልክቶ የተጠናቀረ ዘገባ ይኖረናል።
አንዳንድ ዘፈኖች እንግዲህ ታሪክ ሲሆኑ አብሮ ይሄዳል ያ ታሪክና ወልጊዜ አይሉም አይረሳም ሰው ነው በሕይወት
የኃይልዬ የበደሉሽ የጎዱሽ ሁሉ መጨረሻ ላይ እግርሽ ስር ወድቀው ይለምኑሻል የሚለውን ኃይልዬ ዘፈነውን ይሞታሉ የሚለው አልበም ላይ ያሉትን ስራዎች የሰራውን አስታውሳለሁ። የኩኩ ሰብስቤንም እንደዚሁ የሀገር የሆነው ዜማ ነው የማስታውሰው በደንብ።
በቅርቡ ከዚህ ዓለም በሞት የተለየውን የውቁን የዘፈን ግጥሞች ደራሲና ፕሮዲውሰር ያየህራድ አላምረውን ሕይወትና ስራ ለመዘከር ከተሰናዳ ቅንብር የተወሰደ ነው።
የሰማችኋቸውም ታዋቂዎቹ ድምፃውያን ኩኩ ሰብስቤና ጸጋዬ እሸቱ ያየህራድን እና ስራዎቹን አስመልክቶ ከተናገሩት ውስጥ ነው።
ሁለቱም ከያየህራድ ጋር ረጅም ጊዜ የዘለቀ ሙያዊ ግንኙነትና ወዳጅነት ካላቸው የሙዚቃ ድርሰቶቹንም ከተጫወቱ በርካታ ድምፃውያን ውስጥ ናቸው። ወንድሙን ምረታ አላምረውን ጨምረን በምናደርገው ውይይት ቆየት ብለው ይመለሳሉ።
በነገው ዕለት በዚህ በዋሽንግተን ዲሲ የሚከናወነውን የተመራጩን ፕሬዚደንት ዶናልድ ትራምፕን በዓለ ሲመት ተንተርሶ የተቀናበሩ ዝግጅቶችም አሉን።
ሌላም አለን። በቅርቡ ከዚህ ዓለም በሞት የተለዩት የቀድሞ የዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተር ካበረከቷቸው ላቅ ያለ ግምት የሚሰጣቸው ስራዎች አንዱ የሆነውን
ኢትዮጵያን ጨምሮ በተለያዩ ሀገሮች የአይን ማዝ ወይም ትራኮማ በሽታን ለመዋጋት ያከናወኑትን ስራ ተንተርሶ በዘመቻው ከተሳተፉና ለረጅም ዓመታትም በአይን ሐኪምነት ካገለገሉት ኢትዮጵያዊ ባለሙያ ከዶክተር ወንዱ አለማየሁ ጋር የነበረን ወግና
ሌሎች ዝግጅቶችን ማካተናል።
እለቱ እሁድ ጥር 11 2017 ዓ.ም የአውሮፓውያኑ አዲስ ዓመት 2025 ከገባ የመጀመሪያችን የሆነውን የምሽቱን የራዲዮ መጽሔት ይዘን አዘጋጅና አቅራቢዎቹ ቆንጅት ታዬና
አሉላ ከበደ የአክብሮት ሰላምታችንን እናደርሳለን።
አሁን የሰዓቱን የዓለም ዜና እንደወትሮው እናስቀድማለን።
እንዳትሄዱ።
ጥልኝ እንደምናመሻችሁ አድማጮች የምሽቱን ያለም ዜና የማሰማችሁ ቆንጅት ታዬ ነኝ። በነገው ዕለት ሁለተኛውን በዓለ ሲመታቸውን የሚያከብሩት ዶናልድ ትራምፕ ትናንት ቅዳሜ ምሽት ወዲህ ወደ ዋሽንግተን መጥተው የደስታ መግለጫ ድግስ ላይ ተገኝተዋል። ከአራት ዓመታት በፊት ደጋፊዎቻቸው የዩናይትድ ስቴትስ ምክር ቤት ህንጻን ወረው ጥቃት ባደረሱበት ሁናቴ ከተማይቱን ለቀው ሄደው የነበሩት ሪፐብሊካኑ ትራምፕ አሁን በድል አድራጊነት ተመልሰዋል። ትናንት ማታ ዋሽንግተን አቅራቢያ ስተርሊንግ ቨርጂኒያ በሚገኘው የጎልፍ መጫወቻቸው ትራምፕ ናሽናል ጎልፍ ክለብ በተካሄደው ድግስ ቤተሰቦቻቸው፣ ደጋፊዎቻቸውና የፖለቲካ አጋሮቻቸው ታድመዋል። የኦፐራ ስልት ድምጻዊው ክሪስቶፈር ማኪዮ የዘፈነ ሲሆን ርችትም ተተኩሷል። ነገው በዓለ ሲመት እጅግ ኃይለኛ ብርድ ይኖራል መባሉን ተከትሎ በልማዱ ካፒቶል ህንጻው ደረጃው ላይ የሚከናወነውን ቃለ መሐላ ስነ ስርዓት ጨምሮ አብዛኛው ደጅ የሚካሄድ ዝግጅት ወደ አዳራሹ ለማዛወር አዘጋጆቹ ጥድፊያ ላይ ናቸው። የእስራኤልና የሐማስ የተኩስ አቁም ውል ዘግይቶ ስራ ላይ ውሏል። የእስራኤል ጠቅላይ ሚኒስትር በንጃሚን ነተንያሁ ሐማስ ዛሬ እሁድ ይለቃል የተባለውን 3 ታጋቾች ስም ዝርዝር ሳይሰጠን ስምምነቱ ተግባራዊ አይሆንም በማለታቸው ስምምነቱ ተግባራዊ የሆነው ከታቀደለት ሰዓት በ3 ሰዓት ገደማ ዘግይቶ ነው። ነተንያሁ በአገሩ ሰዓት ጠዋት 2 ሰዓት ተኩል ላይ ተግባራዊ እንዲሆን የታቀደው ተኩስ አቁም ሐማስ እሰጣለው ያለውን የሚለቀቁ ታጋቾች ስም ዝርዝር ሳይሰጥ ተግባራዊ እንዳይሆን ለመከላከያ ኃይሎች ትዕዛዝ ሰጥተዋል ሲል ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው መግለጫ አመልክቷል። ይህንኑ ተከትሎ ሐማስ የስም ዝርዝሩን ከሰጠ በኋላ ነው እስራኤል የተኩስ አቁሙ 5 ሰዓት ተኩል ላይ ተግባራዊ እንደሚሆን ያስታወቀችው። ሐማስ ስም ዝርዝሩ የዘገየው በቴክኒክ እክል ምክንያት እንደሆነ ጠቅሶ ስምምነቱን እንደማከብር በድጋሚ አረጋግጣለሁ ሲል በመግለጫው አስታውቋል። የተኩስ አቁም ስምምነቱ ተግባራዊ ከሆነ በኋላ በጥቂት ሰዓታት ተከትሎ ቀይ መስቀል በጥበቃ አጀብ ወደ ጋዛ በማምራት የተለቀቁትን 3 ወጣት ሴቶች ተረክቧል። ይበዚህ እንዳለ አክራሪ ብሔርተኛው የእስራኤል የብሔራዊ ጸጥታ ሚኒስትር ኢታማር ቤንጋቪር የተኩስ አቁም ውሉን በመቃወም ስራ መልቀቃቸው ተዘግቧል። ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ቲክቶክ ዩናይትድ ስቴትስ ውስጥ አገልግሎት መስጠቱን አቁመዋል። ማህበራዊ መገናኛው ከትናንት ቅዳሜ ማታ ጀምሮ ነው በዩናይትድ ስቴትስ አገልግሎት መስጠቱን ያቆመው። አሜሪካ ውስጥ 170 ሚሊዮን ተጠቃሚዎች ያሉት ቲክቶክ ከአፕልና ከጉግል መተግበሪያዎች የተነሳው አገልግሎቱ እንዲቆም የወጣው ሕግ በቅዱ መሰረት ዛሬ እሁድ ስራ ላይ ከመዋሉ አስቀድሞ ነው። ትናንት ቀደም ብሎ ተመራጩ ፕሬዚደንት ዶናልድ ትራምፕ ነገ አስተዳደራቸውን ሲጀምሩ ለቲክቶክ እገዳው ተግባራዊ መሆኑ እንዲዘገይ የሶስት ወር ጊዜ ሳልሰጥ አልቀርም ያሉ ሲሆን ቲክቶክ ይህንኑ ለደንበኞቹ ባወጣው ማሳሰቢያ ጠቅሶታል። የቻይና ባይት ዳንስ ኩባንያ ንብረት የሆነው ቲክቶክ አሜሪካ ውስጥ ላሉት ተጠቃሚዎቹ ወደ መተግበሪያው ለመግባት ሲሞክሩ አገልግሎቱ መቋረጡን ያስታወቀው ትናንት ማታ ለአምስት ሰዓት ሩብ ጉዳይ ላይ ነው። በናይጄሪያ የነዳጅ ማጓጓዣ መኪና ተገልብጦ 70 ሰዎች ሞቱ። ሰሜናዊ ናይጄሪያ ውስጥ ትናንት ቅዳሜ ነዳጅ የጫነው መኪና ተገልብጦ የፈሰሰው ነዳጅ ያስከተለው ፍንዳታ ቢያንስ 70 ሰዎችን የገደለ ሲሆን በአደጋው የቆሰሉም እንዳሉ የመንግስቱ ብሔራዊ ያጣዳፊ አደጋዎች ማዕከል አስታውቋል። ፍንዳታው የደረሰው ሰሜናዊ ኒጀር ግዛት ውስጥ ሲሆን ባለፈው ጥቅምት ጂጋዋ የሚባለው ግዛት ውስጥ ተመሳሳይ የነዳጅ ፍንዳታ ደርሶ 147 ሰዎች እንደገደለ ይታወሳል። መጨረሻም ኬንያ ወደ ሄይቲ ተጨማሪ ፖሊሶችን አዝምታለች። ኬንያ በሄይቲ የወሮበሎች ሁከትን ለመቆጣጠር ለተሰማራው በሀገሯ የሚመራ ህብረ ብሔር ሰራዊት 217 ተጨማሪ ፖሊሶች መላኳን አስታውቃለች። የኬንያ የሀገር አስተዳደር ሚኒስትር እንዳሉት ፖሊሶቹ አርብ ዕለት ወደ ሄይቲ ተጉዘዋል። ኬንያ ቀደም ሲል ከላከቻቸው ጋር ሲደመር ወደ ሄይቲ የላከቻቸው ፖሊሶች ቁጥር ከ600 ይበልጣል። አድማጮች፣ ለዜና የተያዘው ክፍለ ጊዜ በዚሁ ያበቃል። በቀጣዩ የራዲዮ መጽሔት ቅንብር አብራችሁን አምሹ። እሁድ ጥር 11 2017 ዓመተ ምህረት በድጋሚ ጤና ይስጥልን፣ እንደምን ሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን
ለዕለቱ ካሰናዳናቸው ልዩ ልዩ ቅንብሮች ጋር ተመልሰናል።
ዛሬ በኢትዮጵያ በክርስትና እምነት ተከታዮች ዘንድ ተከብሮ የዋለውን የጥምቀት በዓል ለምታከብሩ አድማጮቻችን
እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ።
የበዓሉን አከባበር አስመልክቶ የተጠናቀረው ዘገባ ቀዳሚ ዝግጅታችን ነው።
ጃንሜዳ ዛሬ እሁድ ጥር 11 ቀን ከማለዳው ጀምሮ ነበር በጥምቀት በዓል ታዳሚያን ደምቆ የዋለው። እንደ ወትሮው ሁሉ ጸሎትና ሌሎች መንፈሳዊ ክዋኔዎች ከተከናወኑ በኋላ ባህረ ጥምቀቱ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ተባርኮ የጥምቀቱ ስነ ስርዓት ተካሂዷል። በስፍራው ተገኝተው ከነበሩ በርካታ የእምነቱ ተከታዮችና ጎብኚዎች መካከል ያነጋገርናቸው ታዳሚያን ስለ በዓሉ አስተያየታቸውን ሰጥተውናል።
ጊዮርጊስ ክብረት ይባላል። አጠቃላይ ጥምቀት ማለት ለሰው ልጅ ስጋዊ መንፈሳዊ ህይወታዊ ፈውስን የሚሰጥ የስላሴ እግዚአብሔር ቤተሰብነትን የሚያስገኝ ማለት ነው።
ስሜ ቤተልሔም ሙልጌታ ይባላል። የመጣሁት ከአሜሪካ ቦልቲሞር ሲሆን እዛም የማገለግለው በመካነ ሰላም የኢየሱስ ቤተክርስቲያን ነው እና እዚህ በመጣሁበት አጋጣሚ በቀድሞ ሰንበት ትምህርት ቤት ውስጥ በመንበረ ጸባኦት ቅድስት ስላሴ አገለግል ነበርና ከልጅነቴ ጀምሮም ያደግኩት እዛ ስለነበረ ኑና አብረን እናገልግል በሚለው በሰንበት ትምህርት ቤቱ ጥሪ መተን በዓለ ጥምቀትን እንደዚህ ደስ በሚል ሁኔታ በእግዚአብሔር ጸጋ ያከበርና ያለ ነው። በጣም ደስ ይላል። እኔም በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ሁላችሁንም እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁላለሁ።
My name is Leon and I'm from the Netherlands. It's amazing. Absolutely stunning.
ስሜ ሊዮን ነው። ከኔዘርላንድስ ነው የመጣሁት። ሁሉም ነገር አስደናቂ ነው። በጣም አስደናቂ። የባህሉ ውበት ብቻ አይደለም። ህዝቡ ራሱ በጣም ደስ ይላል። በዚህ የሚያምር ፌስቲቫል መካከል በመገኘታችን እድለኞች ነን።
መጋቤ ስብሐት ቀሲስ አብይ ዘለቀ ባላለሁ። በጥምቀተ ባህር ቦታ የተገናኘ ነው። ሁላችንም ክርስቶስን አምነን በአንድነት የርስቱ የመንግስተ ሰማያት ልጆች እንድንሆን ያጣነውን ልጅነት ያገኘንበትን የከዲያብሎስ ባርነት የተላቀቀንበትን የዕዳ ደብዳቤ የተቀደደበትን ዕለት በማሰብ ነው በዚህ ሰዓት ተሰባሰብ ነውና ሀገራችንም እንደምታዩት እንግዲህ ህዝቡ ሁሉ ተሰብስቦ በአንድነት እዚህ ቦታ ላይ ያለውና ሁሉም በመድረ ላይ በአንድነት በሰላም በፍቅር እንድንኖር ይሄንን ነው በአሉም ያስተምረው።
My name is Barbara Spriggs from South Australia.
Barbara Spriggs እባላለሁ። ከደቡብ አውስትራሊያ ነው የመጣሁት። በጣም አስደናቂ ዝግጅት ነው። እጅግ በጣም ያምራል። ባህሉ፣ ህዝቡ፣ ህብረ ቀለሙ፣ ድምቀቱ ለኔ በጣም ደምቆኛል። እዚህ በመገኘቴ በጣም እድለኛ ነኝ።
ስሜ ሰምንጌል አርማሱ ይባላል። የመጣሁት ከመንበረ ጸባኦት ቅድስት ስላሴ ካቴድራል ኦልሞስት ቅድስት ስላሴ በተከበረ ወይም ደግሞ ቅዱሳቱ ተጠናቆ ቅዳሴ ቤቱ በተከበረ በሳምንቱ ማለት ነው ይሄ የጥምቀት በዓል የመጣው እና በጣም ደስተኛ ነኝ በሱ።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ባስተላለፉት መልእክት ደግሞ የሰላም ጥሪ አቅርበዋል። ለጦርነትና ለእልቂት የሚሆን መሳሪያ በማምረት መሽቀዳደም የሚበጃ አይደለም ያሉት ፓትርያርኩ ዓለም ቆም ብላ እንድታስብና ወደ እግዚአብሔር እንድትመለስ እንመክራለን ብለዋል። የጃንሜዳው የጥምቀት ክብረ በዓል እኩለ ቀን አካባቢ ተገባዶ ታቦታት በምዕመናን ዝማሬና ሌሎች መንፈሳዊ ክዋኔዎች ታጅበው ወደየደብራቸው ወደየመንበራቸው ተመልሰዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ያለፈውን ጥቅምት ወር መገባደጃ የዩናይትድ ስቴትስ ብሔራዊ ምርጫ ተከትሎ በነገው ዕለት እዚህ ዋሽንግተን ዲሲ ላይ የተመረጡ 47ኛው ፕሬዝዳንት ዶናልድ ትራምፕ በዓለ ሲመት ይከናወናል።
የነገውን ስረ ስርዓትና የዩናይትድ ስቴትስ ፕሬዝዳንታዊ በዓለ ሲመት ታሪክ
በ1950ዎቹ መገባደጃ በተከናወነ ፕሬዝዳንታዊ በዓለ ሲመት ስነ ስርዓት ላይ የመስፈን ወይም የመጫወት ዕድል የገጠማት የመጀመሪያዋ ጥቁር ሴት ድምጻዊትና ሌሎች ታሪኮች የተካተቱበት ቅንብር
አሁን ቀጥሎ ይቀርባል። በነገው ስነ ስርዓት እንንደርደር።
ነገ ሰኞ እንደ አውሮፓውያን የዘመን አቆጣጠር ጥር 22/2025 45ኛው አሜሪካ ፕሬዝዳንት የነበሩት ዶናልድ ትራምፕ ለሁለተኛ ጊዜ ተመርጠው በ47ኛ ፕሬዝዳንትነት ቃለ መሐላ የሚፈጽሙበት በዓለ ሲመት ነው።
ዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ደጃፍ ላይ በሚከናወነው በዓለ ሲመት ላይ ታዋቂዋ የሀገረሰብ ወይም ካንትሪ ሙዚቃ ድምጻዊት ካሪ አንደርውድ አሜሪካ ዘ ቢዩቲፉል ውቢቱ አሜሪካ የተሰኘውን ዝነኛውን የአሜሪካ የአገር ፍቅር ዜማ ታዜማለች።
ተመራጩ ፕሬዝዳንት ዶናልድ ትራምፕ ከሚወዷቸው ድምጻውያን መካከል ሁለቱ የካንትሪ ወይም የሀገረሰብ ሙዚቃ አቀንቃኙ ሊ ግሪንዊድ እና የኦፔራ ስልት ድምጻዊው ክሪስቶፈር ማኪዮ ሙዚቃዎቻቸውን እንደሚያቀርቡም ተጠቅሟል።
በሳምንቱ መጀመሪያ አሶሲየትድ ፕሬስ ባገኘው የባለ ሲመቱ መርሃ ግብር ካሪ አንደርውድ አሜሪካ ዘ ቢዩቲፉልን የምታዜመው ቃለ መሐላቸውን ፈጽመው እንዳበቁ እንደሚሆን ያሳያል።
አገሬን ወዳታለሁ፣ ስለዚህ በአለ ሲመቱ ላይ እንዳዜምና በዚህ ታሪካዊ ቀን መጠነኛ ድርሻ እንዲኖረኝ በመጋበዜም ክብር ይሰማኛል ብላለች።
ተመራጩ ፕሬዚደንት ብሔራዊ መዝሙሩን እንዲዘምር የመረጡት ደግሞ የኦፔራው ስልት ድምጻዊ ክሪስቶፈር ማኪዮ ነው።
በነገራችን ላይ ከዩናይትድ ስቴትስ ምክር ቤት ቤተ መጻሕፍት ዘ ላይብረሪ ኦፍ ኮንግረስ ባገኘነው መረጃ መሰረት የአሜሪካ ዘ ቢዩቲፉልን ግጥም የደረሱት ካትሪን ሊቤትስ የሚባሉ ሴት ናቸው። በ1895 ለመጀመሪያ ጊዜ ግጥማቸው ዘ ኮንግሬሽናሊስት በተባለ ጋዜጣ ላይ ታተመ። በ1902 ዓመተ ምህረትም አሻሽለው ጻፉት። ከዚያም በ1913 ለመጨረሻ ጊዜ የተወሰኑ ማሻሻያ ቃላት ጨመሩበት።
አሜሪካን ስለ መልክዓ ምድራዊ ውበቷና ጸጋዋ በሚያደናንቁና በሚያመሰግኑ ቃላት የሚቀነቀነው አሜሪካ ዘ ቢዩቲፉል ወደር የሌለው የአገር ፍቅር መገለጫ ተብሎ ይጠራል።
በዚህ መልክ ነው የተወለደው። ታሪኩ ረዘም ያለ ነው። ባለን ጊዜ ግን በአጭሩ እንደተከታተላችሁት ጨመቅ አድርገን አቀረብነው።
እስኪ አሁን ደግሞ የዩናይትድ ስቴትስን የባለ ሲመት ታሪክ የሚዳስሰውን ሌላ ክፍል መልከት እናድርግ።
ይበልጡንም ጥቁር አሜሪካዊት ድምጻዊቱ ማሪዮን አንደርሰን በፕሬዝዳንታዊው ባለ ሲመት በመጫወት የመጀመሪያዋ ጥቁር አሜሪካዊ በሆነችበትና ሌሎች የመጀመሪያ ያደረጓት ታሪካዊ ክንውኖች ላይ እናተኩራለን።
በዩናይትድ ስቴትስ የመጀመሪያው ፕሬዝዳንታዊ ባለ ሲመት እንደ አውሮፓውያን አቆጣጠር በ1789 ኒውዮርክ ላይ የተካሄደው የፕሬዝዳንት ጆርጅ ዋሽንግተን ቃለ መሐላ ስነ ስርዓት ሲሆን
ከታሪካዊው ክንውኖችም እንደ አውሮፓውያን የዘመን አቆጣጠር በ1865 በፕሬዝዳንት ሊንከን ሁለተኛ በዓለ ሲመት ቃለ መሐላ ስነ ስርዓት አፍሪካውያን አሜሪካውያን በሰልፉ የተሳተፉበት፣
አሜሪካዊው ሮበርት ፍሮስት እንደ አውሮፓውያን የዘመን አቆጣጠር በ1961 በፕሬዝዳንት ጆን ኤፍ ኬኔዲ በዓለ ሲመት በመሳተፍ የመጀመሪያው ባለቅኔ የሆኑበት ሌላው ነው።
እንዲሁም ቀደም ብለን ያነሳናት እንደ አውሮፓውያን የዘመን አቆጣጠር በ1957 ከዋሽንግተኑ የካፒቶል ህንጻ ደጃፍ በፕሬዝዳንት አይዘንሃወር ባለ ሲመት ላይ በተጫወተችበት ወቅት የመጀመሪያዋ ጥቁር አሜሪካዊት የሆነችው ማሪዮን አንደርሰን
እንደ አውሮፓውያን የዘመን አቆጣጠር በ1961 ፕሬዝዳንት ጆን ኤፍ ኬኔዲ ቃለ መሐላ ስነ ስርዓት ላይ የብሔራዊ መዝሙር በመዘመር በዚያ ታላቅ ስነ ስርዓት ለሁለተኛ ጊዜ ተገኘች የመጀመሪያ አሜሪካዊ ሆናለች።
እንደ አውሮፓውያን የዘመን አቆጣጠር በ1977 ፕሬዝዳንት ጂሚ ካርተር በበዓለ ሲመታቸው ወቅት ከፕሬዝዳንታዊ አውቶሞቢላቸው ወጥተው በእግራቸው ለመጓዝ የወሰኑበት እናም ከዚያን ጊዜ አንስተው የስነ ስርዓቱ አካል የሆነው ገቢር በታሪካዊነታቸው ከሚጠቀሱት ውስጥ ናቸው።
ከፍተኛ አድናቆትና ተወዳጅነት ያተረፈችው ማሪያን አንደርሰን በተመሳሳይ ሬከርዶች የሰበረችባቸው ታሪካዊ ክንውኖቿ በርካታ ናቸው።
እንደ አውሮፓውያን የዘመን አቆጣጠር በ1939 75,000 ህዝብ በተገኘበት በዋሽንግተኑ የሊንከን መታሰቢያ ሐውልት አቅራቢያ የተጫወተችው የሙዚቃ ድግስ ከዚያ ቀደም ታይቶ የማይታወቅ ተብሎላታል። የኒውዮርክ ከተማ ሙዚየም በውቋ ተዋናይ የኩምክና ጥበብ አዋቂና ድምጻዊቷ ቤቴ ሚድለር የተበረከቱትን የማሪዮን አንደርሰንን አልባሳትና ፎቶግራፎች በማሰባሰብና በዲጂታል መልክም በማቀናበር የማሪዮንን የሙያ ህይወት የሚዳስሱ ፕሮጀክቶች በመቅረጽ ሙዚቃዎቿ እንደምን ሰዎችን ወደ አንድ ማምጣት እንደቻሉ አሳይቷል።
ማሪያን ከራሷ የምትጠብቀው ከፍ ያለ ኃላፊነት የተሞላው ሙያዊ ክንውኗና እጅግ ያማሩት የመድረክ አልባሳቷ ያን በመቶ ዓመታት ውስጥ አንድ ጊዜ ብቻ የሚመጣ የተባለለትን ውብ ድምጿን እንከን የለሽነት ማድመቃቸው ተዘግቦላታል።
የቀድሞዋ ቀዳማይ እመቤት የኤሎኖር ሩዝቬልት ጓደኛ የነበረችው ማሪያን በሁሉም መመዘኛዎች ማለት ይቻላል የእድሜ ልክ ዲሞክራት የነበረች ብትሆንም በሪፐብሊካን ፕሬዝዳንታዊ ባለ ሲመት በመስፈንም ብቸኛዋ ሆናለች።
ክቡራትና ክቡራን የራዲዮ መጽሔት ፕሮግራማችን ታዳሚዎች የጥቁር አሜሪካዊቱን ድምጻዊት ሜሪያን አንደርሰንን ክብረ ወሰኖች የሰበረችባቸውን ብዙ የመጀመሪያዎች ጨምሮ
የነገውን የተመረጡን ፕሬዝዳንት ዶናልድ ትራምፕን በዓለ ሲመት ከወዲሁ መልከት ያደረግንበትንና ለየት ያሉትን የዩናይትድ ስቴትስን ፕሬዝዳንታዊ በዓለ ሲመቶች ታሪክ አስመልክቶ የተቀናበሩ ዝግጅቶች ነበር የተከታተላችሁት።
በነገው ዕለት በዩናይትድ ስቴትስ ምክር ቤቶች ደጃፍ የሚካሄደውን ሙሉ ስነ ስርዓት ተከታትለን እናቀርባለን። እንድትከታተሉም ከወዲሁ እንጋብዛለን።
የበርካታ አስርታት የጥበብና የህይወት ጉዞ ነው።
በቅርቡ ከዚህ ዓለም በሞት የተለየውን የዘፈን ግጥሞች ደራሲና አቀናባሪ ያየህ ይራድ አላምራውን ህይወትና ስራ እንዘከራለን።
መጀመሪያ ያነጋገርነው ድንቋን ድምጻዊት ኩኩ ሰብስቤን ነው። ኩኩ ያየህራድ በርከት ያሉ የዘፈን ግጥሞቹን ከሰጣቸው ወይም ከደረሰላቸው ድምጻውያን ውስጥም አንዷ ናት። ኩኩን ወደ ፕሮግራማችን ጋብዘን ካነጋገርን ጊዜው ዘለግ ብሏል። ከቀድሞ ባልደረባችን አዲሱ አበበ ጋር ነበር ኩኩ ከአመታት በፊት ያነጋገርንሽ። ዛሬ ደግሞ ለየት ባለ ሁኔታ ምክንያትነት ነው የጋበዝንሽ። ቀደም ብለን በመግቢያችን እንደጠቆምነው በቅርቡ ከዚህ ዓለም በሞት የተለየውን የዘፈን ግጥሞች ደራሲና አቀናባሪ ያየህ ይራድ አላምራውን ህይወትና ስራ ለመዘከር ለተሰናዳ ዝግጅት ነው የጋበዝንሽ። ገና ከማለዳው የሙዚቃ ህይወትሽ ጅማሮ አንስቶ ነው ትውውቃችሁ ያየህ ይራድ የግጥም ስራዎችን የሰጠሽ። እስኪ ዜና አረፍቱን ከሰማሽበት ሁኔታ ብንጀምር። ለመሆኑ ዜና አረፍቱን የሰማሽበት ሁኔታ ታስታውሻለሽ? ያየህ ይራድስ እንዴት ነው የምታስታውሽው? እንደ ሙዚቃ ሰውም እንደ ወዳጅም?
አዎ፣ በጣም እጅግ አስደንጋጭ ነበር። ያዩ በጣም ጨዋታው አሚያቅ ነው፣ ቁም ነገረኛም ልጅ ነው፣ በጣም ጎበዝ ደራሲም ነው እና ከብዙ ጊዜ ወዲህ ተገናኝተን አናውቅም ቶሎ ቶሎ ያዩ ጋራ። ሆኖም ግን የድሮ ወዳጅነታችን ምንጊዜ እንዲሁም በምንገናኝበት ሰዓት ሁሉም እንደ አዲስ ነው። ሁሌ የምንጨዋተውም እናወራውም ምስቆ የምናወራውም በቁም ነገር እና አሰንኩኝ በጣም ሞተ ሲባል በጣም ነው የደነገጥኩት። እስከ የማይመስለኝ ድረስ የህይወት ሂደት ነው እና ሁላችን የጠበቀን ነገር ስለሆነ ደግሞ በጣም ግን ያሳዝናል። እና አሁን ደግሞ የሚያሳዝነው ሌላ የማየው ነገር በህይወቱ ያለ ይሄ ቢደረግ ጥሩ ነበር። ብዙ ሰው ከሞተ በኋላ ነው ታሪኩ የሚነሳው እና ብዙ ድርሰትና ብዙ ጥበብ ይዞ ራሱን የደበቀ ልጅ ነው እና ያን ጊዜ ቢሆን ኖለት በህይወቱ ያው ደግሞ አይኖርኩ ነገር ደስ ያሰኘኝ ነበር። ገና ዘፈን በጀመርኩበት ጊዜ ነው የማውቀው። በልጅነቴ ስሙ ወጣቱ ነው ወጣቶች ልጆች ነበር። ያን ጊዜ ያዩ እነህን ዘፈኖች በሙሉ የሰጠኝ በዛን ጊዜ ነው። የሁለተኛ አልበሜ መሆኑ ነው ወይ ቀብራሬ እና ብዙ ትዝታዎች አለኝ። አንዳንድ ዘፈኖች እንግዲህ ታሪክ ሲሆኑ አብሮ ይሄዳል ያ ታሪክ እና ሁልጊዜ ያዩ ማይረሳ ሰው ነው በህይወቴ ዘመን እና በጣም ወዳጅም ነው ደግሞ ፐርሰናሊ። እንደዚህ ዛሬ ቶሎ ቶሎ ባንገናኝም ሁልጊዜ አንድ ሰው መቼም አብሮ ይኖረ ሰው ሲገናኝ ደግሞ ልክ በቆምንበት ነው የምንጀምረው እና በጣም ትልቅሎስ ነው። በጣም ያሳዝናል። ነፍሱን እንግዲህ ማረው ነው እግዚአብሔር በጎኑ ያኑረው ነፍሱን ይማረልን ነው ምል።
ኩኩ፣ ቀደም ብለሽ አወይ ቀብራሬ የተሰኘውን ዜማሽን ጠቀስ አድርገሻል። በሙዚቃ ስራዎቹ ላንቺ በሰጣቸው አንዳንዶቹን እናነሳሳ። የህይወት ስራውን እያስታወስ ነው እና የመጀመሪያዎቹ ስራዎች የትኞቹ ነበሩ? ታስታውሽ ይሆን መቼ እንደነበረ?
አወይ ቀብራሬ ራሱን ይቻል አልበም ነው ብላለውም። ብዙዎቹ ዘፈኖች ያዩ ናቸው እንደነገርኩ ነው። ይችነች ሀገሬ አሁን ለምሳሌ እዛ ላይ ነው ያለው። ኢትዮጵያ ደግሞ ለብቻው የላከልኝ ነው አሜሪካን አገሮኛ ወጣሁት ዘፈን ነው። ኢትዮጵያ ነው ራሱ አልበም ስም። በጣም ጥሩ ዘፈን ነው። እንደዛ ነው።
ወደ ኋላ ይመስለኛል አጅሬ መውደድ በብዙዎች ልብ ውስጥ ያለ ሌላ ተወዳጅ እኩል ተወዳጅ ዘፈን ነው። ኢትዮጵያ በጣም ትልቁ ስራው ይመስለኛል። አጅሬ መውደድ መቼ ሆነ የተሰራው?
ወደ 1974-75 ነው የሚሆነው እንግዲህ በኢትዮጵያ አቆጣጠር። በዛን ጊዜ የተሰራ ስራ ዘፈን ሲንደም
እንዳልሽው ሁለታችሁም ገና ታዳጊ ያላችሁ መሆን አለበት። በልጅነት ጊዜ ነው የጀመርሽው የልጅነት ስራዎች ውስጥ ነው እሱም እዛን ዘመን ወጣት ነው የሚሆነው። ኩሰብስቤ ቅድም ጻዊ ለጊዜሽ አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ። ለማሰጣለሽ
ልጅ ክብራትና ክብራን አድማጮቻችን ቀደም ሲል ከድምጻዊት ኩኩ ሰብስቤ ጋር ያደረግነውን አጥር ያለ ቃለ ምልልስ ነበር የተከታተላችሁት። ቀጥሎ ደግሞ ከሁለት ሌሎች እንግዶቻችን ጋር ወዳደረግነው ቆይታ ነው የምንወስዳችሁ። በቅርቡ ከዚህ ዓለም በሞት የተለየውን የሙዚቃ ደራሲና አቀናባሪ ያየህራድ አላምረውን ህይወትና ስራ ለመዘከር የተሰናዳ ዝግጅት ነው። ሁለት እንግዶች በስልኩ መስመር ይዘናል። ከአዲስ አበባ ድምጻዊ ጸጋይ ሸቱን፣ ከዚህ ከዋሽንግተን ዲሲ ደግሞ ከአዲስ አበባ እንደተመለሰ ያገኘነው ወንድሙን መረተ አላምረውን ይዘናል። ወዲሁም ሀዘኑ ትኩስም እንደመሆኑ በሀዘን ስሜት ውስጥ እንደምትሆኑ እረዳለሁ። ትውስታዎቻችሁን እንድታጋሩን የሙዚቃ ጸጋያን እንደ ሙዚቃ ሰው በእድሜ ልክ ያበረከታቸውንም እንመለከታለን። እስኪ ዜና አረፍቱን ከሰማችሁበት ሁኔታ እንነሳ። ጸጋይ፣ ዜና አረፍቱን እንዴት ሰማ? ስትሰማ የነበረው ሁኔታ ምን ይመስል ይሆን?
በጣም አስደንጋጭ ይሆናል። እኔ አጋጣሚ እነዚህ ቴሌግራም ላይ ከፈት ሳረግ አቻሪ ይህንን ነገር ፖስት አድርጓል። ምን ምንድን ነው የሚለው ብዬ ነው ራሴን የጠየቁ። አቻሪ የሆነ ቻናል አለ፣ የቴሌግራም ግሩፕ ነው። ጫማ ነጋዴ ነው። ከአርቲስቶች ጋር ያለው ኮንታክት ሰፊ ነው። የእሱ ግሩፕ ላይ ይሄ ነገር ፖስት አድርጓል። በዛ ሰበብ አይቼ ነው የደነገጥኩት። በጣም በጣም በቃ እና በአጠቃላይ እንደው ምን አይነት አጋጣሚ ነው ብለህ ነው የምትለው? ምክንያቱም እኔና ያዩ ልንሰራ ያቀድነውን ነገር ሁሉ ፕሮግራም አውጥተን ይኸው ማታ ነገር ተወያይተን እንዲህ ነው እንግዲህ የሰው ልጅ ሊገጥም የሚችለው ነገር በጣም አስደንጋጭ ነው።
ድንገተኛ ነው። ታሞ እየተረዳም አይደለም የሆነው።
አይደለም፣ በጭራሽ። እንዴ ምን ታሞ ይረዳል? ጨርሶ ጤነኛ እኮ ነው አባይ፣ ጨርሶ ጤነኛ። ያው ሁሉም ነገር የሚያደርገው እግዚአብሔር ነው። ቢሆንም ግን ይሄ ነገር ይገጥማል ብለህ ልታስብ የምትችለው ነገር አይደለም። ግን በጣም አስደንጋጭ፣ በእውነት በጣም አስደንጋጭ።
እንዲህ ድንገተኛ ሲሆን ሀዘኑ ከባድ እንደሚሆን እረዳለሁ። እንደ መረተ በርቀት ላሉት ደግሞ እንደሚበረታ ገምታለሁ። መረተ፣ በአንተ በኩል የነበረውን ደግሞ እስኪ እንመልከት። እንዴት ነበር የያየህራድን የወንድምህን እልፈት የተረዳኸው?
ትንሽ ከበድ ያለ ነበር። የሚገርም እኔ ቡና ከጠጣሁ ብቻ አልቅልም መስሎኝ፣ ቡና አልወድም። ሳስቸ ከጠጣሁ ቀልቼ አስተኛ። የዛ ዕለት ሌሊቱ ሙሉ ቡና አልጠጣሁም። ቀን ግን እነሳለሁ አራት አምስት በቃ ወንድሜ መከራ ላይ ሆኖ ነው ማለት ነው። ስለዚህ ጉዳዩ ስታወ እነሳለሁ፣ ሳሎን ውስጥ እቀመጣለሁ በቃ ሶስት አራት ወይም ያለኝ ማለት በቃ ቁጭ አልኩ። ነው መጨረሻ ላይ አንድ ሚስት ኮል አገኛለሁ ከአንድ ወዳጁ፣ በጣም የሚወደው ወዳጁ ነው፣ ክባሪው ነው። እንዴ በጠዋት ተደወለ ስልክ። ስመልሰው እዛ ውስጥ ድምፅ ሰማሁ፣ በጣም የሚዘገንን ድምፅ። እኔ ደግሞ ከባድ ነው ብቻ ያዩ የጉዶንክ ምና ወንድሜ ይላል። ምን እያልከኝ ይመስለው እሱ ያወቅኩ መስሎ ሌት ስለሆነ ነገሩ ሁሉ ለካ ፌስቡኩ ሁሉ ሶሻል ሚዲያ አራግቦት ጨርሰዋል ጉዳዩን። እሱም የተረዳው መስሎ ነው ለም ያዩ ምን ኧረ ሰላም ደነገጠ። እኔ ያልተረዳው መሆኑ ሲያውቅ ሊቀይርልኝ ፈለገ። እኔ ምር ለመናገር ያለሁበትን አላውቅም። ወደ መኝታ ቤት ደረጃ ምንጮች ደግፍ ወጣሁ። ስወጣ የምጠብቀው ብዙ ስለቆየ ባለቤት ያን ነገር ሰምታለች የሚል እምነት ነው ያለኝ። ስወጣ እሷ ስራ አልነበራትም። እንደውም አረስዳ እንደምትነሳ ቀስ ነው ያልኳት። ስገባ ድርቅ ብላ ቆማለች። ወንድሜ ነው አይደል አልኩ። ወንድሜ ሞታል ያዩ ምን ሆነ አልኳት። በቃ እዚሁ አካባቢ ያሉ ወዳጆቻችን ተነግሯቸው ባለቤቱ በዘዴ ነገሩ ተብለው ከተንቀጠቀልኩ ነገሩም አልጠብቀው ነገር ስል በዛ ሰሞን እኔ ለሱ አንድ እህቴ ትመለስ ነበር። እዚህ እቃዎች ነበሩት አንዳንድ ነገር ኦንላይን ገዛ ራሱ ከዛ ያዛል እንደሚፈልጉ እነሱ እቃዎች ሰብስቤ ልኬለታለሁ። ኬላሉ ደውዬ ደግሞ እዛ ሰሞን ብዙ እናወራለን። የማልጠብቀው አይነት ነገር በቃ ሰው ልጅ ማለፍ የሚጠበቅ ነገር ነው። ወደጭን መንገዳችን ወደዛ ነው። መጨረሻ ላይ ያልተለመደ ነገር ሆንብኝ እና እስካሁንም ድረስ ለመቀበል ከብዶኛል። እኔ ሰውን ከብዶታል። ፈጣሪ ነው ሁሉ ነገር እንዴት እንደምትሄድ ስሎ ግን ምንድነው አንድ ሁለት ያን ሰው ሲታመን አይምሮን ታዘጋጃለህ። ገባ ይህ ዱብዳ ሊሆን ለቤተሰቡ ቤተሰብ በሙሉ ሾክ ነው ያደረጉ። እግዚአብሔር ኃይል ቤተሰቡ ነገሮችን በእርጋታ ለማየት እየሞከርን ነው። በጸሎትም ወንድማችን እያሰብን ነው። የሚያዋጣውም ስለሆነ የሁላችን መንገድ ወደዛ ነው። መጨረሻ አንዳንዴ ያለ ይመስልሃል። በቃ አሁን ድረስ እውነት አልመስለኝም። ምን እንደ ታናሽ የሚታዘዘኝ ታላቅ ወንድሜ ነው። በጣም አክባሪ ጨዋ ሰው ነው ያጣሁት። እንደ ወንድም ብቻ ሳይሆን እንደ ጓደኛም።
ህይወትና ስራውን ለመዘከር የተዘጋጀ እንደመሆኑ ትውስታዎቻችሁን ደግሞ ጸጋይ፣ ወደ አንተ ልመለስ እና ያየህራድ ለአንተ ምን አይነት ሰው ነበረ? ቅድም ጀምር አድርገሃል ቀጥተኛነቱን። እንደው የሙያነኩን የሙዚቃ ከማይታችን በፊት ያየህራድ ምን አይነት ሰው ነበር? አንተ ስታውቀው ለረጅም ጊዜ እንደምታውቀው ነው የተረዳሁት።
ያዩ እንግዲህ ቀጥተኛ የሆነ ሰው ነው። ከራሱ አልፎ ይሄዳል ለሌላ ሰው። እና ቀና ነው ደግሞ። በሁሉ ነገር ስስት አያጣም። የሚፈልገውን ነገር ያለ ስስት ነው የሚናገረው። እና እንደዚህ አይነት ሰዎች ደግሞ በጣም ጥቂቶች ናቸው። ያዩ ጋር የማያቸው ባህሪዎች በጣም ውስጤን ያስደስቱታል። ምክንያቱም የማይስማማው የማይገባውን ነገር ሰስቶ አንተን ለማስደሰት ብሎ የሚከልልልህ ነገር የለም። በቃ እውነት የሆነ ሁሉ እውነት ነው እሱ ጋር ያለው ነገር።
መልካም። የሙዚቃ ስራዎቹንም እያነሳሳን ገፋ አድርገን እንወያያለን። መረተ ወደ አንተ ልመለስ ነው። እንደ ታላቅ ወንድም እንደ ጓደኛ ያለህ ቅርበትን ያህል ደግሞ ጥበባዊ ስራውንም የመከታተል የማየት እድል አለህና እዛ ሙያ ዘርፍ ውስጥም ባትሆን እንደ ሙዚቃ አድናቂ ከልጅነት እስከ ዕውቀት የሰራቸውን ስራዎች የማወቅ እድል አለህ ብዬ ገምታለሁና በተለይ የፈጠራ ስራዎችን ለመስራት ያለውን ፍቅር ጉጉት ቅርብ ጊዜ የወጣው የጥላሁን ገሰሰን ጨምሮ ለበርካታ ድምጻውያን ስራዎቹን ሰጥቷል። ቀደም ብለን ያነጋገርናት ኩኩ በ1970ዎቹ ነው የመጀመሪያ ስራዎቹን ወጣትነት እድሜያቸውን እንደሰጣት የገለጸችልን የመጀመሪያ ስራዎቿ የተካተቱበት አልበም ያለበትን ምን ታስታውሳለህ? እንደው አጀማመሩንም በተለየ ስሜት ደግሞ ጥበባዊ ስራ ለመስራት የሚወስደውን ጊዜ የሚያደርጋቸውን ነገሮች
አሁን ከልጅነት ጀምሮ ያለው አንዳንድ ታይቶስልኛል። ምንድነው ብዙ ጊዜ በዘመን መለወጫ ላይ የሚዘጋጁ ሙዚቃ ዝግጅቶች ነበሩ። ከጃንሆይ ጊዜ ጀምሮ እንዲሁም ከዛም በኋላ ረጅም ዓመት ቀጥሏል። የተለያዩ ሙዚቃ ባንዶች አንድ ጋራ ያሳያሉ። ከዛ ሲኒማራ እየተዘዋወሩ ልጅ መሆኑ ሙዚቃ ሲዘጋጅ ነው የሚያድረው በዛ ሰዓት። እና ብዙ ጊዜ እኔና እሱ አደግነው የሚኖረው ወደ ሚሊተሪው አካባቢ ስለሆነ አባታችን የጃንሆይ ወታደር ነው። ኮንጎ ዘመታ እኛ ኑሯችን ከሚሊተሪ አባላት ጋር ነው። እና ተንጠልጥለን ከምድር ጦር ወታደሮች ጋር መኪናቸው ላይ ተጭነን ይወስዱናል። ከአንዱ ጋር የተው ሲወጡ ወደ ብሔራዊ ቲያትር ከብራት ሲማል ይዘዋዘዋሉ። ከልጅነት ጀምሮ አብሮ ያደገ ነገር ነው ያለፈ ሙዚቃ ትንግድ። እኔ እንኳን አብሬ ወደዛ ወደ ሙዚቃ ብዙ አልገባውም። ኳስ ምናምን ብዙ መለከታለሁ ያየራል። ግን ከዛ ጊዜ ጀምሮ አደገበት ጊዜ ሙዚቃ ስርዓት ይዞ ወደ ትልቅ ደረጃ ተለወጠ። ብዙ ጊዜ መጀመሪያ ሲጀምር ለወታደራዊ ክፍል ዘፋኞች ነው ሙዚቃዎቹን የሰጣቸው። እዛ አካባቢያችን ላሉት ሰዎች ዘፈኝ ለአርቲስቶች ያለው ክብር እኔ እንግዲህ ስከታተል በጣም ስርሰድ ይህ ሰውዬ እንዳደክሞ እንዲላለው በቃል አለ። ያው ስላለፈበት ጥቅም ከማግኘት አንጻር አለም ያው ሙያው አንድ ጊዜ ተዋህዶታል። እኔ ብዙ ተረድቼዋለሁ። አሁን ለምሳሌ ቶሎ ዘፈን ያቆሙ ዘፋኞችን ያውቃል። እንደ ቴድሮስ ታደሰ አይነት ዘፋኝ ሁሌ ሲጨነቀዋሉ ዋሽንግተን በመጣ ቁጥር ወደ ቤቱ ሄዶ ፈልጎ ለማግኘት በቃ ጉጉቱ ለምን ይቆማል ዘፈን እንደዚህ አይነት ነገር አርቱ ነው ፍቅሩ ሌላ ነገር አይደለም። በቃ ያ ነገር እንዲሳካ ሌት ተቀን በቃ ያሳያል። አንዳንድ ነገር እንደዚህ አስቤያለሁ ይልሃል። አልፎ ደግሞ ካደገ በኋላ በኤድስ አካባቢ ላይ ትልቅ ዝግጅቶች ብዙ ታዋቂ አርቲስቶች ሲያስተባብር በጣም አድካሚ ነበር አውቃለሁ። ይነግረኛል ቻሌንጂንግ ነበር አውቃለሁ። ግን ተስፋ አይቆርጥም እሱ።
መልካም ጸጋዬ፣ ወደ አንተ ልመለስ ነው። እንደ ባለሙያ የምታያቸውን በሌሎች ስራዎችም በቀጥታም ቀደም ሲል አብራችሁ የሰራችሁትን አስርቱ ትእዛዛት የተሰኘውንም ስራ በተለየ መልኩ መልሳችሁ ልትሰሩ እቅድ እንዳለ የተነገረ ነገር ሰምቻለሁ። ያየህ ራድ ከደረሰውና አንተ ከተጫወትከው ከዚህ ስራ ውጪ አጠቃላይ የሙዚቃ ድርሰቶቹን እንዴት ነው የምትገመግማቸው? የቀደሙትንም የኋለኞቹንም?
እንግዲህ በብዛት ማቃቸው የሀገር ዜማዎች የሆኑ ናቸው። አሁን እንደ እውነት ከሆነ የአስቴርንም አላውቅም ነበር። የሀይልዬ የበደሉሽ የጎዱሽ ሁሉ መጨረሻ ላይ እግርሽ ስር ወድቀው ይለምኑሻል የሚለውን ሀይልዬ ዘፈነውን እና ይሞታሉ የሚለው አልበም ላይ ያሉትን ስራዎች የሰራውን አስታውሳለሁ። የኩኩ ሰብስቤንም እንደዚሁ የሀገር የሆነውን ዜማ ነው የማስታውሰው በደንብ እና ይገርመኛል። በተለይ 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 ለሀገሩ ያለው ፍቅር ያው እንግዲህ ከወታደር ቤት የተፈጠረን ሰዎች እኮ ከሀገራችን ጋር ነው ሁሉ ነገራችን ያለው። ከዛ በኋላ ደግሞ የእምነቱ ጉዳይ እኔ በምን እንደለካኝ አላውቅም። በቃ የሚያይብኝ ነገር አለ ማለት ነው።
መንፈሳዊ ይዘት ያለው አስርቱ ትእዛዛት የሚል ስለ ሰው ልጆች ህይወት አመለካከት ጠንከር ያለ ሰራበትን ስላንተ የሰጠውን ነው እየገለጽክ ያለው።
ልክ ነው። አዎ። እና ነገሩን ከቻልክ እጅ ላይ ሳለ ታሰማዋለህ። በእውነት ነው የምነግርህ። አስርቱ ትእዛዛት ሲል እና የጻፈውን ግጥም ሳነበው በጣም የተደሰትኩ። በቃ እንዲህ የእግዚአብሔርን ትእዛዝ እኔ ደግሞ በዚህ አይነት መልኩ ብገልጸው ምን ይሆናል በሚል ያው የጊዜው ሁኔታ የነበረበት ወይንም እኛ ወጣንበት አልበም ያወጣንበት ጊዜ ላይ የነበረ ሌላ ቫይብ ነበር፣ ሌላ አይነት ያሰራር ባህሪ ነበር። ስለዚህ እኛ ደግሞ ቀጥታ ይሄ የተለመደውን ትክክለኛውን አካሄድ ነበር ሄድ ነው። ብዙ ለመሰማት እድሉ ሰፊ ባይሆንም ግን እነዚህ ዘፈኖች ይሄ በተለይ በእምነት ላይ ያለው ያሰርቱ ትዛዛት መዝሙር በጣም ጥሩ ነበር። በጣም በጣም እና አሁን አያ አንዳንድ ሰው እኔ እንጃ ቪዲዮ ሲደርስ ሊሰናበት ይፈልጋል ልበል በቃ አላቀም በቃ አንዳንድ ሰው የሚገለጽለት ነገር ያለ ይመስለኛል። እና ኢንተርቪው አድርጎ ሰምቼው አላቀም በህይወት እና ኢንተርቪው አደረግኩና አሰርቱ ትዛዛትን እንደገና በበገና በክራር በማሲንቆ በከበሮ አድርገን እንደገና መስራት አለብን የሚል ፕሮሚስ ገብቻለሁና ይሄንን ነገር እንዴት ነው የምናደርገው ብሎ ደውለልኝ። ደግሞ እንደገና ሌላ ሰርፕራይዝ ሆነ።
መቼ ነበር
ተስማም? በኢትዮጵያ አቆጣጠር በ96 እና አስበው ከዓመት በፊት የተሰራ እስከዛሬ ኢንተርቪው ያላደረገውን ከዓመት በኋላ ኢንተርቪው አድርጎ ይሄንን ፕሮሚስ ገብቶ ወጣ። አልከዛ በኋላ ደግሞ እንጃ እኔ እንደው ከመሞቱ በፊት ሁሉ እንዲደርስለት የፈለገ ነው የመሰለኝ ለኔ አሁን ጻፈና እና ከሞገስ ጋር አወራን በዜማው ጉዳይ ላይ የሚሆነውን ነገር አውርተን ጨርሰን የሚቀጥለው ፕሮሰስ ላይ ያለን ነው። እንግዲህ እኔም ወጣልኩኝ ላንድ ለስምንቀል ከዛ በኋላ ተመለስ። ከመጣው በኋላ ደግሞ ቁልቢ ስለነበረ ወደ ቁልቢ ሄድኩኝ። አሁን እደውልለታለሁ ስል በዚህ መልኩ እንዴ ያዩ ሊሰናበተን ነበር እንዴ እንደዚህ ሆኖ ብዬ ነው ያልኩት። ነው ሆኖ በጣም በጣም የተረጋጋ ነው በማየው ነው እኔ እንግዲህ አሁን ለኔ የተረጋጋ ቀጥተኛ ፊል ለፊት የሚናገር የተሰማውን ሁሉ ግልጽ አድርጎ የሚነግር ይሄን ብታረግ ይሄ ነው ይሄን ብታረግ ይሄ ነው ይሄኛ አዋጣም ይሄኛው በዚህ በኩል ይሄዳል ብሎ ቀጥታ በቃ የሚናገር እኔ እንጃ ብቻ ምን አይነት አጋጣሚ እንደሆነ ራሱ ግርም ነው የሚለኝ። እግዚአብሔር ብቻ ነፍሱን በገነት ያኑራት። ሌላም ምለው ነገር የለም።
ጸጋዬን ወደ መረተ ከመመለሴ በፊት የወታደር ቤት ይሆን ብለሃል። አንድም ያዩን በቤተሰብ እንጂ ወታደር ቤት ራሱ አልሆነም። አንተም እንደዛው ቤተሰብን ነው የገለጽከ መሰለኝ።
እውነት ነው። የቤተሰብነት አዎ ቤተሰብ። እኔም በቃ ከመጀመሪያው ታላቅ ወንድም ጀምሮ የሚከተለው የሱ ታናሽ እንግዲህ እኔ ሶስተኛ ነኝ። ሁለት ወታደሮች ናቸው ጀራ አባቴም ወታደር ነው። ስለዚህ በቃ ወታደር ቤት የነበርን ስለሆነ ለሀገራችን በጣም የሚሰበን ነገር አለ። ያዩን እንግዲህ ተመረመረው የሰራቸውን የሀገር ጉዳዮች አሁን የጋሽ ጥላውንን ስታስበው ኦሜሌው ቸልምሽ ይህ አባባል በጣም 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 ገራሚ አባባል ሀሳቡ ራሱ እንዴት ሆኖ እንደመጣለት ራሱ ይገርመኛል።
ያየህራ ተለይቶ የሚታወቅበት የሚመስለኝን አንድ ጭብጥ አንዳንድ ሀሳብ ብታጋሩን። ያየህራድ በጣም ቅርብ የሆነ የሚታወቅ የሰው ልብ ውስጥ ያለ የሚመስለን ነገር ገኑ እንዲወጣና ግን በተለየ ጥበባዊ መንገድ እንድናየው እንዳንረሳው የሚያደርግ ነገር ሲሰራና ያለን አብዛኞቹ ስራዎች ውስጥ ይሄ አቀራረቡ ተንጸባርቋል። ኋላ ላይም አንዳንድ መረጃዎችን ሳገላብጥ እንደተረዳሁት ከሀገር ከወጣው በኋላ ስራዎቹ ብዙዎችን የማየት እድል አልነበረኝምና ማስተዋወቂያዎችን ሳይቀር አይረሴ የሆኑ ነገሮችን በቀላል ቋንቋ ሰው በሚያውቀው ነገር ግን በሚኮረኩርና እንዴት አየው በሚል ቀደም የጥላሁን ገሰሰን ዜማ ቆሜ ልመርቅሽ ነው እንዳነሳው አጠገብ ያለ ነገርን የሚያቃ የሚመስልበት አለ። እስኪ እሱ ላይ አንዳንድ ሐሳባችሁን አጋሩን።
እሱ በጣም ገርም ነው። አሁን ቆሜ ልመርቅሽ የሚለው ዘፈን በጣም ራሱ የሚገርም ነው። መጽሐፍ ሊወጣው የሚችል ነገር ነው። እንደ አርስት ብትሰጠውና ትልቅ መጽሐፍ ሊወጣው የሚችል ሁላችንም ልንማርበት የሚገባ ነው። ደግሞ አየራድ ይህን ዘፈን ረዥም ዓመት በፊት ጥላሁን ሳይሞት በፊት ተዘጋጀ ነው። እንግዲህ ይህ ዘፈን የአየራድ የሚያሳየው አደራ በል እንዳልሆነ በጣም ቁም ነገረኛ እንደሆነ ነው። ክቡር አርቲስት ለአሁን ገስ ካረሳ ረዥም ዓመት ነው፣ ግን ይህን ጉዳይ ከባላፖች ጋር በመሆን መጨረሻው ድረስ አድርሶ ለህዝብ እንዲቀር ማድረግ ራሱ ትልቅ ኃላፊነት የሚወጣ ሰው እና ምን ያህል ሙያው ክብር ያለው ሰው መሆኑን የሚያሳይ ነው። እውነት ይሄ ዘፈን ደግሞ ያው እንግዲህ ለሁሉም ሰው ይሰራል። ቆሜ ልመርቅሽ የሚለው ሁላችንም ጥሩነት በጎ ጎኖች ይኖራሉ፣ አገር ግን አሳድጋ ለቁም ነገር ያበቃች ስለሆነ ለሁላችንም የሚዘራ ሙዚቃ ነው። ለያዩም ራሱ እንግዲህ ቆሜ ልመርቅሽ የሆነ እንግዲህ ወንድማችንና በቅርብ እንዳጣ ነው። እሱም አገሩን በቁሙ መርቋት ድርሰቱ እሱ እንደመሆኑ መጠን በቃ መርቋት ነው ያለፈው ማለት ነው። ይህ ነገር ሁሉ አመሰግናለሁ ሳያዝመው ድርስ ለሁለቱም ሰዎች ይሰራ እየገምታል።
ያው እንግዲህ ከሙያው አንጻር ብቻ ሳይሆን በቤተሰብ አንጻር ምስታይ ደግሞ ያዩ ጨዋታዋቂ ነው። የሚያወራል ነገር ሁሉ ለዛ ያለ ነገር ነው። ለዝምድና ለትውውቅ ክብር ይሰጣል። ዘመድ ጠያቂ ነው። ለዞቹ ብዙ ታዳጊዎች አሉ እሱ አጎት ይሆናቸው ለእነሱ ሁሉ ብዙ ትምህርት ይሰጣል ብለን ጠብቀው የቤተሰቡ ወንድም ብቻ ሳይሆን አስተማሪያችን፣ መካሪያችን ታላቅ ሆኖ እኛ ግን በታናሽም ለዚ ጥሩ ባህሪ ያለው ሰው በአንዳንድ ጎደሉ ክፍተቶችም ሲምፕል ላይፍ ያለው ልጅ ነው። ሁልጊዜ መጡ ቤተሰቡ ውስጥ ደስታን እህቶቹን ጠያቂ ወንድሞቹን ጠያቂ ነው። እዚህ ምን መጡ በየአመቱ ይቃል። እንደውም በቅርቡ ምን አደረገ የዛሬ አንድ አመት ተኩል ልጄ የመጀመሪያ ዲግሪዋን ስትይ ለአንድ ቀን አሜሪካን መጣ ገባ ሰርፕራይዝ አድርገን መሀል ላይ ተገኝቶ በነጋታው ግን ተሳፍሮ ነው ሄደው ብል ሳለ ለአንድ ቀን ጉዞ አሜሪካን መጥቶ አስደስቶ በቃ የሰው ምን እንዴት ለምን ትመጣለህ ያዩ ስለው አሜሪካን አገር ልጅ እንዴት ለምታሳድግ ቋቃለ ብሎ ከልባችን ሊጠፋ መትልቅ ውለታው ብሎ ብንሄደው አንድ ሰው ኃይለኛ ሰው እንኳን ቢያጋጥም የተረበሸ ነገር አለስልሶ የሚመልስና እኔ ገርመኛል። በጣም ከሱ ብዙ ልማር የምንችለው ወንድማችን ነው።
ግሩም በሰዎች ልብ ውስጥ የተውን ቁም ነገር ብዙም ልንማርበት የምንችለው ያላቸው ነገሮች አንስታችኋል። አንጋፋ ቀደም ጻዊ ጸጋይ ሸቱ ወንድሙ መረተ አላምረው ወዳጁ ያየህራድ የቅርቡ ሰው ሁለታችሁንም እንግዶቼ ለጊዜያችሁ አመሰግናለሁ። መስናን እንዲሰጣችሁ እመኛለሁ። እግዚአብሔር ይስጥልኝ።
አሜን። አሉላ እድል ከሰጠ ያየራል በማረፉ እኛ ቤተሰቡ ድምዳም ላይ ደርሰናል። እሱ አይደለም የተጎዳው እኛ ተጎዳን በጣም። አሁን ሰሞኑን አብሬያቸውን የቀረምኩት እና 12 ቀን በጣም ተጎድተናል። እኛ ብዙ ነገር ነው ያጣነው። ከያራድ ጠግሽም ከጎናችን አልተለየም። በሀዘናችን ታዋቂ አርቲስቶች በዛሉ ስም መጥራቱ ብዙ ስለሆኑ ይከብዳል። ላደረጋችሁን እናመሰግናለን። ቢኦኤም ደግሞ አሉላንም በጣም አመሰግናለሁ። በቤተሰቡም ስም እግዚአብሔር ያክብርልን። እንወዳቸዋለን። እግዚአብሔር ይመስገን።
ፍቅር፣ ማህበራዊ ህይወት፣ አገራዊና መንፈሳዊ ይዘት ያላቸውን ጨምሮ በተለያዩ ጉዳዮች ዙሪያ ያተኮሩ ዘፈኖች
ከአራት አስርታት በላይ ለበርካታ ድምጻውያን የደረሰውን የዘፈን ግጥሞች ደራሲና አቀናባሪውን ያየህራድ አላምረውን ህይወትና ስራ ለመዘከር የተሰናዳ ቅንብር ነው የተከታተላችሁት።
ለረጅም ዓመታት በአይን ሐኪምነት ካገለገሉ ኢትዮጵያዊ ባለሙያ ጋር ወዳደረግነው ቆይታ ነው የምንወስዳችሁ።
በቅርቡ ከዚህ ዓለም በሞት የተለዩት የቀድሞ የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ባቋቋሙት ማዕከል አማካይነት
ኢትዮጵያን ጨምሮ በተለያዩ አገሮች ካበረከቷቸው ላቅ ያለ ግምት የሚሰጣቸው ስራዎቻቸው ውስጥ አንዱ የሆነውን
በህክምና ካልተረዳ ለአይነ ስውርነት እስከ መዳረግ የሚያደርሰውን የአይን ማዝ ወይም ትራኮማ በሽታን ለመዋጋት ለበርካታ አስርታት በተሰራው ስራም ተሳትፈዋል። እኚህ እንግዳችን
ካርተርን በአካል አግኝተው ለመልካም ስራቸውም ምስጋና ለማቅረብ ጭምር እድል የገጠማቸው ናቸው።
ዘለግ ካለው ወጋችን ታዲያ በመጠኑ እናሰማችሁ። እንደምናመሹ ዶክተር ወንዱ አለማየሁ፣ የጂሚ ካርተርን የአይን ማዝን የማስወገድ ዘመቻ እንዲያስታውሱልን ነው የጋበዝኖት። በዚያውም ስለዚህ አስከፊ በሽታ ያካበቱትን እውቀቶን ለአድማጮቻችን ያካፍሉልናል። ስለ ጊዜው እጅጉን እናመሰግናለን።
እኔም በጣም በጣም አመሰግናለሁ። የኒክ ፕሬዚደንት ጉዳይ የነበራቸው ራዕይ በጣም በእውነት ልዩ ነበር። ሰላምን በተመለከተ የሰዎችን መብት በማስጠበቅ በኩል እንዲሁም ስቃይን የማስወገድ ራዕይ በጣም የሚያስገርም ለአርባ ዓመታት በዚህ ስራቸው ክትትል በማድረግ እና ጥረት በማድረግ ይታወቃሉ። እኔ በአካል የተገኘ ነው እዛ አትላንታ የዚህ የትራኮማ ወይም የአይን ማዝ ችግር እንዴት አድርገን ውጤታማ በሆነ መንገድ ለማጥፋት እንችላለን ይህን በሽታ በሚል የተደረገው ውይይት ላይ እዛ ያገኘኋቸው በእረፍት ጊዜ ለብቻቸው ሆነው ሳገኛቸው በእውነቱ በእኔ በኩል ኢትዮጵያ ውስጥ ላለው ለዚህ በጣም ግዙፍ ችግር የሚያደርጉትን አስተዋጽኦ በማንሳት ምስጋናዬን አቀብላለሁ እና በእውነቱ እኚህ ሰው በጣም ክብር ይገባቸው። እውነትም በሕይወት እያሉ ክብር ተሰጥቷቸዋል። ትልቅ አስተዋጽኦ አድርገዋል። በተለይ ያው አፍሪካ ውስጥ ኢትዮጵያን ጭምር ማሊ፣ ኒጀር፣ ኒጀርን፣ ሳውዝ ሱዳን፣ ሱዳን፣ ጋና በእነዚህ ሀገሮች በሙሉ በእውነት እንቅስቃሴ አድርገዋል። ከፍተኛ ክብር ይገባቸዋል። እግዚአብሔር ነፍሳቸውን ይማር።
መቼ ነው ዘመኑ ዶክተር ወንዱ እርሶ ፕሬዚዳንት ጂሚ ካርተርን በአካል ያገኟቸው?
እንግዲህ የዛሬ 10 ዓመት ሊሆን አሁን 2014 ዓመተ ምህረት ነው ፈረንጆቹ አቆጣጠር። ስብሰባው 15ኛው የትራኮማን ጉዳይ የአይን ማዝን ችግር ቅድም እንዳልኩት ለማስወገድ የሚደረገው ጥረት በየአመቱ ስብሰባ ይደረጋል። በአክተር ሴንተር እና ዝርዝር ያገኝባቸው ከሆነ በዚህ በቁርጠኝነት በትጋት ለሚደረገው ስራ ትጋት በማድረጋቸው ለብዙ ሰዎች የመከራ ምክንያት የሆነውን ነገር በሽታ ለማጥፋት ጥረት በማድረጋቸው እኔ ምስጋናዬን አቀረብኩ። እሳቸውን ይህን በማድረጌ በጣም ደስ ይለኛል። ማለት
ዶክተር ወንዱ እንግዲህ ይሄ የካርተር ማዕከል በበርካታ የተለያዩ ስራዎች የተለያዩ ዘርፎች ነው የተሰማራው። ቀደም ብሎ እንደተጠቀሱት በሰላም ላይ ይሰራሉ፣ በምርጫ ጉዳይ ላይ ይሰራሉ። ይበልጡን ግን ዛሬ ትኩረት የምናረግበት ይህ በአማርኛ የአይን ማዝ የሚባለው የትራኮማ የአይን በሽታን የተመለከተ ነው። እርሶም በቀጥታ የተሳተፉበት እንደመሆኑ በርከት ያለው የኢትዮጵያ አፍሪካ ሀገሮች ውስጥ ይካሄድ እንጂ የኢትዮጵያው ገፋ ያደረገ በመጠኑም ለአይን ማዝ የተጋለጠው ኢትዮጵያዊ ቁጥር ከሌሎች አፍሪካውያንም ከሌሎች ሀገሮችም የላቀ መሆኑን የከፋ መሆኑን ይነገራል። እንደው የእርሶ ልምድ ቢያስታውሱን፣ እርሶ ይሄን ማዕከል በኢትዮጵያ ያለው ፕሮግራም ላይ ሲሳተፉ ምን ይመስል ነበረ?
ይሄን ስራ የጀመርኩት በድህረ ምረቃ ትምህርት ጊዜ በአይን ሐኪምነት ለመሰልጠን እንግዲህ ዶክተር ጳውሎስ ቀና አይን ሐኪሙ የድህረ ምረቃ ትምህርት ጀምረው 3 ሐኪሞች ገብተን ነበር እድሉን አገኝተን እና በዛ ፕሮግራም አንደኛው ትልቁ ስራ መሰራት ያለበት ምርምር እና በአጋጣሚ ፕሮፌሰር በዛ ተክላካኝነት የነርቭ ሐኪም ናቸው። በማዕከላዊ ኢትዮጵያ አካባቢ ስለ ነርቭ ህመም ጉዳይ ጥናት ያደረጉ ነበር እና በጣም የአይን ችግር በጣም በርካታ ስለሆነ የድህረ ምረቃ ተማሪ በመሆኔ ለዚህ እድል አግኝቼ ያንን በምን ምክንያት ነው አይነ ስውርነት የሚከሰተው የአይን ችግር ምን ይመስላል የሚለውን ጥናት ለማድረግ በተማሪነት ነው እንግዲህ ይህንን ጥናት ያደረኩት እና በእውነት ያየሁት የአይን ማዝ ችግር ብዙክ ነበር እና በዛ ምክንያት እኔ አሁን የሙያ ህይወቴን በአብዛኛው ይህንን የአይን ማዝ ችግር ለማስወገድ የሚደረገው ጥረት ላይ ነው ያሳለፍኩት ለማለት ይችላሉ። እንግዲህ የአይን ማዝ በሽታ በተህዋሲያን ምክንያት ይሄ ባክቴሪያ ክላሚዲያ ትራኮማቲስ የሚባል ነው ከሰው ወደ ሰው የሚተላለፍ በሽታ። ክፋቱ በአብዛኛው ትኩሱ ምርቃዜ ያለው ትምህርት ቤት ከመግባታቸው በፊት ህጻናት ላይ 1-5 ዓመት ያሉ ህጻናት ላይ ነው ይባላል። ለእነሱ ደግሞ ክብካቤ የምትሰጠው እናት ነች እና እናት ከልጆቿ በሽታው የተላለፈባት በጣም በተደጋጋሚ ምርቃዜዎች ያጠቃት ወደ አይነ ስውርነት የሚደረገው ችግር ውስጥ ትገባለች እና ክፉ በሽታ ነው። ህጻናትን እና እናቶችን ሴቶችን በአብዛኛው የሚያጠቃ ችግር ስለሆነ በእውነት በልብ ይህንን ታይዘነዋል። አሁን በኢትዮጵያ ሰፊ ፕሮግራም እየተካሄደ ነው። እንግዲህ እናጠፋለን ብለን ተነስተን የነበረው በዓለም አቀፍ ደረጃ በ2020 እሱ አለፈብን። አሁን 2030 ብለናል። አንዳንድ ጊዜ ስቀልድ በኢትዮጵያ አቆጣጠር ብታረግልን ይሻላል ብላቸዋለች። አሁን የቀረን እንግዲህ 6 ዓመት ነው እና ትግሉን እንግዲህ ይቀጥላል።
ዶክተር ወንዱ እንደውም አንድ ጽሁፍ ላይ እንዳነበብኩት ፕሬዚደንት ሟቹ ፕሬዚደንት ጂሚ ካርተርም እንደዚሁ በአማራ ክልል አካባቢ ይመስለኛል ይህንን የትራኮማ የአይን ማዝ በሽታ ምን ያህል ሰዎችን ቤተሰቦችን እያጠቃ እንደሆነ በአንድ ወቅት ሄደው በነበረ ጊዜ ሲያዩ ይህንን አይቼ እንቅልፍ አይወስደኝም የምችለውን ሁሉ አደርጋለሁ ብለው ቃል እንደገቡ አንድ በዚሁ ስራ ላይ የተሰማሩ ሰው የተናገሩትን አንብቤያለሁና በሽታው መከላከልም መቆጣጠርም የሚቻል ነገር ግን ቤተሰብን እንግዲህ እናትን ካጠቃ መላውን ቤተሰብ ዋናው ምሰሶ ጎዳ ማለት ነው። ከባድ ነገር ነው።
በጣም ልክ ነው። እንደው አንኳሩን ሐሳብን ያነሳሽውና እናቶች መጠቃታቸው ቤተሰቡን ህብረተሰቡን ሁሉ ለጥቃት የሚዳርግ ነው። እንግዲህ ደግሞ ክፋቱ የዚህ የአይነ ስውርነት የሚዳርገው ደረጃ ሲደረስ ይሄ የአይኑ ሽፋሽፍት የአይኑ ጸጉር ወደ ውስጥ ይቀለበሳል እና አይኑን መፍታት ይጀምራል። ብሌኑን የፋቀ ጠባሳ አድርጎን ወደ አይነ ስውርነት የሚዳርገው እና እንግዲህ እግዚአብሔር ያሳያችሁ በቀን በደህና ጊዜ 19,000 ጊዜ አይናችን እንጨፍናለን እንገልጣል። ይህን ዳቆም ሆን ይችን እናት አስቧት እዛ ጭስ ውስጥ ሆነ እንጀራ ትጋግራለች፣ ወጥ ትሰራለች፣ ቤተሰቧን ለመደገፍ ያ ጸጉር ወደ ውስጥ ተቀልብሶ አይኗን በጨፍተነች ቁጥር እየወከፍ እያቆሰላት እና በእውነት እውነታቸውን ነው እንቅልፍ የማያስወስድ እልህ የሚያስይዝ ነው። ግን እንግዲህ ለምን እንዴት ተስፋ አትቆርጥም እያሉ ይጠይቁኛል ብዙ ጊዜ። አንድ የዳነች እናት ደግሞ ተስፋን ካለመለመች ፈገግ ሲሉ ማየት በእውነት ለልጥ ለአምሮ የሚያረካ ነገር ስለሆነ ስራውን ለማቋረጥ አይቻልም። እልክ የሚያስይዝና ይሄን ደግሞ አንችም እንዳልሽው ቅጥ መከላከል እንችላለን። የግል ንጽህና፣ የአካባቢ ንጽህና፣ ይሄ ጸጉሩ ተቀልብሶ ወደ ውስጥ አይኑን በዝቅበት ጊዜ እሱን ለማስተካከል የሚደረግ ቀዶ ህክምና አለ። ምርቃዜ በሚኖርበት ጊዜ የሚሰጥ መድኃኒት አለ። አንተ ጋር ይህንን ማድረግ እየቻልን ነው። እንግዲህ ውሃ እጥረት አለ። የዚህ የአካባቢ ንጽህና ጉድለት በተለይም ደግሞ ቅድም እንዳነሳሁት ገና ትምህርት ቤት ያልገቡ ህጻናት ዳሪያ በየቤዳው ነው የሚሆኑ ዝንብ እንደ ማት ይፈላል። ያንን በሽታውን የሚያስተላልፈው ደግሞ ዝንብ ነው ወይም የእጃችን ጣት ነው ወይም የራሱ ጨርቅ ነው። እና ይህንን ሁኔታ ለመደወጥ በጣም የሰውነቱ ጥቅም ላይ ውሎ የተረጋገጠ መፍትሄ አለ። አሁን እኮ ሌሎች አፍሪካ ሀገሮች አሁን ጋምቢያ፣ ጋና፣ ሞሮኮ ይህንን አስወግደውታል። እና እኛም አፍሪካ ሀገር እንደዚህ ያለውን ስራ ሰርተን ውጤታማ የሆንበት ስላለ ይህንን መፈለግ ተከትለን እኛም በዛን ግ በጣም ጭንቅረት መድረግ ያስፈልጋል።
ፕሬዚደንት ካርተር በማዕከላቸው አማካይነት በትራኮማ ወይም በአይንማዝ ዙሪያ ምን ምን ስራዎችን ነበር የሚሰሩት? ምን ምን ክንዋኔዎችስ አስመዝግበዋል?
በጣም በ2000 የፈረንጆቹ አቆጣጠር አዲስ ዘዴ በመጠቀም በተለይም ደግሞ የሚዋጥ መድኃኒት ተገኘና ፋይዘር የሚሰጠው እሱን በመጠቀም ኦፕራሲዮን ለማድረግ ከዛ መድኃኒቱን በመስጠት የአካባቢ ንጽህና፣ የግል ንጽህና ይህንን በተመለከተ እንደው የተሟላ ውሃም በቅርቦት የሚሻሻልበትን ዘዴ መፈለግ ለመጀመሪያ ስንጀምር 3 ወረዳዎች ላይ ስራ ጀመር። እነዚህ 3 ወረዳዎች አንዱ አማራ ክልል ካተር ሴንተር የሚደግፈው፣ ሁለተኛው ጎልቢዥ የሚደግፈው አንድ ሌላ ወረዳ፣ ከዛ ደግሞ 3ኛው ኦርቢስ የምዛው ስራ ስለነበረ ኦርቢስ የሚባለው ድርጅት ውስጥ እነዚህን 3 ወረዳዎች ጀመርንና ከዛ በኋላ እነሱ ለካተር ሴንተር እንዳውም ከአንድ ወረዳ ተነስቶ ሙሉ የአማራ ክልል ይህን ስራ ማካሄድ ተጀምር እና አስፋፉት። በጣም አሁንም ቢሆን በጣም ከፍተኛው ችግር አማራ ክልል ገና ሙሉ በሙሉ አልተወገደም ወይም በተቀረበ ክልሎችም እንደዚሁ አለ እና ይህንን አጠናክር መቀጠል ግን አስፈላጊ ነው።
መልካም ዶክተር ወንዱ፣ እንግዲህ የአይን ማዝን አይነት የአይን ብርሃንን ሊያሳጣ የሚችል በሽታ ቀደም በወጉን ዳስረዱን በቀላሉ ሊከላከሉት ሊዳን የሚቻል ይበልጡን የደሃ በሽታ የሚመስል ከግል ንጽህና አጠባበቅ፣ ከውሃ አቅርቦት፣ ቀደም እንደነገሩን ከዝንብ አካባቢው በመኖሩ ካንዶ ዳንዱ የሚዛመትበት ከእናት ወደ ልጅ ከልጅ ወደ እናት እዚያው ብዙ ሰዎችን የሚጎዳ ነገር ግን ሊከላከሉት የሚቻል በሽታ እንደመሆኑ ማጥፋቱ ጋር ያልተደረሰ ዛሬም ትልቁን ቁጥር ያዘች ሀገር ነውና የኢትዮጵያን ስናነሳ ምናወራው እነኚህ መሰረታዊ ችግሮች ባሉበት ቤተሰቦች ግለሰቦች ምክንያቱም የአይን ብርሃን ይhall ነው የሚያሳጣው መታወር የሚከተልበት ትልቅ ፈተና ነውና የሚደቅ ነው ምን ይታዩታል አስቀድሞ በመከላከሉ የሚሆን በህክምናው በተለይ በግንዛቤውና ህብረተሰብን በማሳወቁ ረገድ ሊሰሩ የሚችሉ ስራዎች ላይ
እየቆ ነው አሁን እንግዲህ ይሄ ዓለም ጤና ተቋጣ ድርጅት ብዙ አመታት ጀምሮ ተግባራዊ የሆነ ያለው ሴፍ ስትራቴጂ የሚባለው and surgery, antibiotics, personal hygiene and environmental improvement in the world and in the world. At the time of the day, we will be able to get the information from the hospital. And we will be able to get the information from the hospital. We will be able to get the information from the hospital. We will be able to get the information from the hospital. We will be able to get the information from the hospital. ናቶች ላይ ትኩረት ተደርጎ የአስተዳደር ክፍሉ የእንደማነት ድርጅቶች ሌሎችም በሙሉ በመንግስትም በኩል ጥቂት ትኩረት ተሰጥቶት ብዙ እንቅስቃሴ ማድረግ ያስፈልጋል እና ይሄ ጥረት አሁን ቀደም ብሎ ተነገረው በ886 ወረዳዎች አሁን 320 ለዚህ ትራኮማ ማጥፋት ደረጃ ደርሰዋል እና የሚያበረታታ ነገርም አለ እርግጥ ብዙ መስራት ያለብን ነገር አለ። ወደ 566 ወረዳዎች ገና አሁንም ብዙ የአይን ማስ ችግር ያለባቸው አሉ። እና ይህንን ጥረታችን ግን አጥብቀን መቀጠል አለብን። እርግጥ አሉ ድርጅቶች እንዲረዱ ከውጭ የመጡ ድርጅቶች ሬዶሎስ ፋውንዴሽን፣ ኦርቢስ፣ ካተር ሴንተር፣ ሌሎችም ማህምሬት ብዙ ድርጅቶች አሉ። ከነሱ ጋር በፕሮግራም መካሄድ ያስፈልገናል። እንግዲህ 20-30 ብለናል እና በግድ ቁርጠኝነት ይህንን ጥረት መካሄድ ያስፈልጋል። ህብረተሰቡ አምተም እንዳነሳው ብለ ህብረተሰቡ ይህን መገንዘብ አለበት። ይሄ ነገር ሊወገድ ይችላል። እኛ ጥረት መቀጠል አለብን። ከልማት ጋር በጣም የተገናኘ እኮ ነው። ከልማት እቅዶች መካከል እንደው ብዙዎች መካከል ይሄ ትራኮማ በተመለከተ ወይም አይን ማዝን በተመለከተ የእናቶች ጤና፣ የልጆች ጤና፣ የአካባቢ ንጽህና፣ የውሃ ምንዶ ከልማት ጋር በጣም የተገናኘ ስለሆነ ይህን የትራኮማ ማጥፋት እንደውም እንደ አንድ ምልክት ልናደርገው ይገባል። ይሄ ፈርኒቱ ሰስቴይነብል ዲቨሎፕመንት ጎልስ የሚሉትን የዚህ የልማት ግብ ትልቅ ምልክት ልናደርገው እንችላለን። እያው ታገላለ
ቆንጀት እንግዲህ ዛሬ ቁጥሩ የበዛ ዝግጅት ስለሆነ ያለን ያውም የሚያስቀርናቸውም አሉ። የዶክተር ወንዱን የመሰለ እንደዚህ ደርዝ ያለው ጫዋታ ብዙ ነገሮችን የሚያነሱበትን እንደ ፍቃዳችን ማስተናገድ አልቻልንም። ለቅምሻ የሚባል ያህል ነው እንግዲህ ዛሬ ያነሳ ነው።
እንዳልከው ነው ከዶክተር ወንዱ ጋራ በቀድሞ ፕሬዚደንት ህልፈት ተነሳንና የራሳቸውንም ተሞክሮ በተለይም ደግሞ እንደ ማህበረሰብ ይህንን እናቶችን ህፃናትን ቤተሰብን በአጠቃላይ የሚጎዳ እጅጉን የሚጎዳ ለአይነ ስውርነት የሚዳርግ በሽታ መታገል እንደሚገባን ጥሪ ያደረጉበትን ጨምሮ ረዘም ያለ ውይይት ነው ያለን።
ለአድማጮች ጠቃሚ የሆነ ውይይት ነው። መከላከል የሚቻል ነገር ግን ሊዳንስ ይችላል ለአይነ ስውርነት የሚያበቃ የበሽታ አይነትን ከዚያም ማለፍ ብለው የማየትን ሚስጥር እንዴት አድርገን አንድ ነገር እንደምናይ አይናችን ውስጥና ባንጎላችን ውስጥ የሚፈጠሩ ሁኔታዎችን የሚያመላክተውን ጨምሮ
አሉላ ከደረሱላቸው ታካሚዎች ያተረፉትን ምርቃትም ጭምር እንደዚሁ አስተዋውሰውናል።
በትክክል ስንጉላ አጫውተውናል ምን አይነት ትርጉም ለተረዱ ሰዎች እንደሚያሳድር። እንግዲህ አድማጮቻችን ቃል እንገባለን በሚቀጥሉ ፕሮግራሞቻችን እናቀርባለን። ለአሁኑ በድጋሚ ዶክተር ወንዱን እናመሰግናለን።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ
በዚሁ ተሰናበትን።
ሰላም፣
በደህና እደሩ። Thank you.